ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 8 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ መስከረም 8 ቀን 1020 ቀን አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
የሳምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በህዳር ወር 2012 ዓመተ ምህረት ተዳልፎ የነበረ አንድ ሐተታ እናቀርባለን።
ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
በቅርቡ የኢኮኖሚ ባለሙያዎች ማህበር የአገዛዙን የኢኮኖሚ መርሃ ግብር አስመልክቶ ያወጣው ጥናት አስተዛዛቢ መሆኑ ተነገረ። በሀቅ ለሙያቸው ያደሩ የኢኮኖሚና የስታቲስቲክስ ባለሙያዎች በኢትዮጵያ ለ34 አመታት በልማትና በኢኮኖሚ እቅድስም ማያጃ መጨበጫ የለሽ ንድፎች ያቀረቡ ከተጨባጭ ሁኔታ ጋር እየተፋለሱ የሙስና ከፍተኛ የዘረፋ ምንጭ መሆናቸው እየተጋለጠ ይገኛል። በልማትስም ጥቂት ዘረኞች የገንዘብና የወረት ባለቤቶች እየሆኑ የሀገር ልማት ደም አፍሳሽ ዘረኞች ህዝብን ለመደለል የሚጠቀሙበት አፍዝ አደንግዝ መሆኑ በስፋት እየተነገረ ባለበት የዚህ የኢኮኖሚ ባለሙያዎች ማህበር ተብዬ በጥናት ስም በንጹሃን ደም ስለሚዋኘው ለኦሮሞ ማዘረኛ አገዛዝ የሚሰጥ ምክር ሁሉ ለአገዛዙ ቀብር እንደ ሙሾ አውራጅነት የሚያስቆጥር በመሆኑ ፍርዳቸው ከኑግ የተገኘ ሰሊጥ አብረቶ ቀጥሎና ከዘረኛው አገዛዝ ጋር ህዝባዊ ፍርድ መቀበላቸው አይቀሬ ነው የሚለው የበርካቶች አስተያየት ሆኗል። ለህዝብና ለሀገር የሚበጀውን የንጹሃን ደምን እንደጎርፍ የሚያፈሰውን ፈላጭ ቆራጭ ቡድን ከነግብራ አበሮቹ ማስወገድ መሆኑን ለሐቅ ቆሙ የኢኮኖሚ ባለሙያዎች አስረግጠው ሲያስረዱ ተደምጠዋል። የገንዘብ ግሽፈት ባስከፊ ሁኔታ እየበከተ ባለበት የእህል የጥራጥሬ የዘይት የአትክልትና ፍራፍሬ የነዳጅ የግንባታ ብረቶች ሲሚንቶ የጽፈት መሳሪያዎች የዳቦ የምግብ በተለይም የመድኃኒት ዋጋ እጅግ በሚሰቀጥጥ ምላጭ በሚያስወድ ደረጃ ድጓም ይልስ ጭማሪ ያሳየ ባለበት እንደ ምጣኔ ሀብት ባለሙያዎች ማህበር እነዚህ የህልውና ችግሮች የ10 አመት እቅድ የሚባለውን በመከለስ የሚስተካከሉ አይደሉምና ህዝባዊ አመጽን መውለዳቸው የማይቀር መሆኑ ሊታወቅ ይገባዋል የሚል ሐሳብ አለ። የፖለቲካ አዋቂዎች አሁን በተጨባጭ የሚታየው ከመቶ ሚሊዮን በላይ የሚሆነው ህዝብ ጎስቋላ ህይወት የ1966ቱ አብዮት መሪ ህዝባዊ ፈክሮች ከሆኑት መካከል ዳቦ ለተራበና ስራ ለስራት የሚሉት መደገማቸውን የግድ የሚል መሆኑን ያስረዳሉ። ፈላጭ ቆራጭ አምባገነኖች ሁሌም በቀውስ ሲወጠሩ የማታለያ ማጭበርበሪያ ዘዴዎቻቸው ሲሟጠጡና እየዋሹና እየወሻከቱ በቀጠል የማይቻል የሆነ ሲመጣ የእቅድ ከለሳ የሥራ ተምርት ለውጥ የፖለቲካ እድሳት የሚሉት መያዣ መጨበጫ የለሽ የሆኑ ማደናገሪያዎችን እንዲደረድር የታወቀ ነውና የኢኮኖሚ ባለሙያዎች ማህበር ተብየውም ያደረገው በበላበት እንደ ውሻ መጮህን ነው ተብሏል። የዚህ የኦሮማ የተባለው የኦነግ ኦዴድ አገዛዝ በአምስትና በአስር ዓመት የልማት እቅድ ስም፣ በማዕድን ማውጣት ስም፣ በመንግስት የስንዴ እርሻዎች ስም፣ በኮንዶሚኒየም ህንፃዎች ግንባታ ስም፣ በኤሌክትሪክ ማመንጫ ግድቦች ግንባታ ስም፣ በመንገዶች ግንባታ፣ በኤሌክትሪክ መስመሮች ዝርጋታ፣ በቴሌ ማስፋፋት፣ በጤናና በትምህርት ተቋማትና ግንባታና ማስፋፋት ስም ወዘተ በጠራራ ፀሐይ ምዝበራና ዘረፋ እየፈጸመ ባለበት የልማት ትርጉም ያገዛዙ ቁንጮዎችን የማይጠረቃ ከርስ መለጠጥ ማለት መሆኑን ካሰባስፈም ነው አስተያየት መገንዘብ ተችሏል።
አገዛዙ ከነ ግብረ አበሮቹ አገር ወዳድ ኢትዮጵያን ለያነጣጠረ ጥቃት አጠናክሮ መቀጠሉ ተነገረ። አገር ወዳድ ኢትዮጵያን ነጥለው በመምታት ከተቻለ በማጥፋት ካልተቻለ የተንበርከከ አናሳ በማድረግ ኢትዮጵያን በመበተን በአማራና በሌሎች አጥመረስት ላይ ታላቋን ትግራይና በገዳ እምነትና ባህል የምትመራ ኢትዮጵያን ካልተቻለ ታላቋን ኦሮሞ ለማዋለድ እንደሆነ ታውቋል። ሲፈጸም የኖረው ወንጀል የመጨረሻው ምዕራፍ ወያኔን አማራን እንዲወር ባዲና ኦዲድ ኦነግ በቀጥታና በተዘዋዋሪ አማራን በማስመታት ወያኔን ለድል ለማውቃት ላይ መሆናቸው አገር ያወቀው ፀሐይ የሞቀው ከሆነ ውሎ አድሯል ይላሉ ታዛቢዎች። አማራ ኢትዮጵያን ለሉዓላዊነት ለመድፈር ህዝብን ሰላምና ደህንነት ለማወክ በባርነት ለመግዛት በየጊዜው የሚነሱ ኃይሎችን በንግግር የሚያምኑን በንግግር በማሳመን በጦርነት የሚያምኑን በጦርነት በመቅጣት በተግባር የተመሰከረለት የታሪክ ባለቤት መሆኑ አሁን በጸረ አማራዎች ወያኔ ኦዴድ ኦነግ ብልጽግናና በአዲን የተሸረበ ሴራ በተከፈተ የመጀመሪያ ዙር ጦርነት በመሳሪያ አይነትና ክምችት በሰራዊት ብዛት ስልጣና በተዘረፈ ገንዘብና በውጭ ድጋፍ በብሪት ሲደነፉ የነበረውን ወያኔም ሳምንት ባልሞላ ጊዜ ውስጥ አከርካሪውን ሰብሮ መሳለቂያ የተደረገው የውጭ ተላላኪ ጸረ አማራ ወያኔ የአማራን የጦር ባለሟልነት በስልጣና ሳይሆን በደም ይወረሰው የአማራ ማንነት መገለጫ መሆኑን ከቀበሮ ጉድጓድ ሆኖ መመስከሩን ልብ ይሏል። ታላቁ የኢትዮጵያ ህዝብ በደም የምትወረሰው ከትውልድ ወደ ትውልድ እየተላለፈ የመጣው ጀግንነት በጦር ሜዳ ጠላትን ማንበረከክ በፖለቲካም ታግዞ ለተቀናጀ ድል ባለመብቃቱ ሳትፈጥረውና ሳትመርጠው በጠላቶች የተፈጥሮ በተጫነብህ ባገዛዙ መመራትህ በቀጥታና በሴራ የወያኔ ኦዴድ ኦነግና መሰል ጸረዞች እንዲጨፈጭፉ አባቶች ባቆዩት ኢትዮጵያ እንዳይኖር ተፈርዶበት የጠላቶች መዛበቻ ተደርጓል። ስለዚህ በአሁኑ ሰዓት ለሶስተኛ ጊዜ ወያኔ ወራሪ ቡድን የአማራና አፋር ድንበር ጥሶ እንዳለፈ አመት የአማራን ህዝብ ለማውደም እናቶችን ለመግደል ልጆቻቸውን ለመድፈር ከአገዛዙ ጋር በመመሳጠር እንዳለፈው መከላከያው በማፈግፈግ ቦታውን ለወያኔ ያሳልፈው በመስጠት ላይ ይገኛል። ስለዚህ አማራውን በጦርነት አንበርክኮ የወነግና የወያኔ ባሪያ አድርጎ ለመግዛት የሚያደርገውን አሻጥር መወገዝ እንዳለበትም ተገልጿል። ለዚሁ ተላላኪ ሆኖ የአካባቢውን ህዝብ እያስገደለና እያስጨፈጨፈ ያለውን የአካባቢው ቅጥረኛ ካድሬ ለመጨረሻ ጊዜ የአማራ ህዝብ በአንድነት ታግሎ ሊያስወግደው እንደሚገባም የፖለቲካ አንቂዎች ይጠቁማሉ።
በጦርነትና በሰላም አሻጥር በአማራ ህዝብ ላይ የተፈጸመ የሚገኘው ግፍ መወራረዱ አይቀሬ ነው ተባለ። ብዙዎች ይህን በፋሽስቱ ወያኔና በቡችላው ኦነግ ኦዴፓ የሚካሄደው በጦርነት ስም የአማራን ማዳከሚያና መጥፊያ እንደሆነ ነው። እንደነ ከዚህ ቀደሞቹ ለሁለት ጊዜያት በአረመኔ ወያኔ እንደተካሄዱት ወረራዎች የአፋር የሰሜን ወሎ የሰሜንና ምዕራብ ጎንደር መሬቶች የጦርነት አውድማዎች መሆናቸው ጦርነቱ አማራን ማጥፊያ ለመሆኑ በዋነኛ ማስረጃነት ሲጠቀስ በስፋት እየተሰማ ነው። ይህ ወያኔ የተባለው ደም አፍሳሽ በወረራቸው የአማራ አካባቢዎች ሁሉ ንጹሃንን እየገደለ ከልዩ ኃይልና ከአርበኞች ሰራዊት ከፋኖ ጋር እንዳይተባበሩና በፋኖ አባልነት እንዳይሰለፉ ማስፈራሪያ ማስተላለፉን ከተለያዩ ስፍራዎች ከደረሱን መረጃዎች መገንዘብ ተችሏል። የኦሮሞማው አገዛዝ ፋኖን ለመከፋፈል ስነ ምግባር ያላቸውና ስርዓት አልበኞች በማለት ከፋፍሎ ለማዳከምና ካርበኝነት ተጋድሎ ለማስወገድ ሴራዎችን ሲጎነጉልና ሲተበትብ መክረሙም ይታወቅ ነው። አገዛዙ ስርዓት አልበኛ ያላቸው ደግሞ በአርበኝነታቸው በተሰማሩባቸው አርበኝነት ተጋድሎች ከበሬታን ያተረፉትና በተሰማሩባቸው ፍልሚያዎች በአገዛዙ ከፍተኛ መኮንኖች የተፈጸሙ የጦር ሜዳ አሻጥሮችን በአደባባይ ማጋለጥ በተፋፋመ ፍልሚያ ውስጥ ከጀርባ እየተመቱ የወደቁ አርበኞችን በማንሳት ያገዛዙን ጸረ አማራነት በማጋለጣቸው የተገደሉ ታስረው የተሰቃዩ እየተሳደዱ የሚገኙ እንዳሉም ከጉዳዩ ጋር ጥብቅ ቁርኝት ካላቸው መረዳት ተችሏል። ነሐሴ 18 ቀን 2014 ዓ.ም ተመረተ መጀመሩ የተነገረለት ጦርነት ያደረሰው ቀውስን በጎንደርና በባህር ዳር የሚገኙ ሆስፒታሎች ከአቅማቸው በላይ በቆስለኛ መጨናነቃቸውን ከየሆስፒታሎቹ ከሚገኙ ምንጮች መገንዘብ የተቻለ ሲሆን የመድኃኒት እጥረትም በከፍተኛ ሁኔታ ሊከሰት እንደሚችል ስጋት መደቀኑ ታውቋል። ይህ እንዲህ እንዳለ በአሁኑ ሰዓት ጦርነቱ እየተካሄደ ያለው በቆቦና በዙሪያው በወልቃይት አካባቢ ሲሆን በዋነኛነት ወደ ወልዲያና ላሊበላ ለመግባትም ወያኔ የተለያዩ ጦሮቹን እያስጠጋ መሆኑ ከሁለቱም አቅጣጫዎች እየወጡ የሚገኙ መረጃዎች ያስረዳሉ። የኦነግ ኦዴፓ አገዛዝ መቀሌንና ዙሪያውን በድሮን መደብደቡ ሚስጥርን የወታደራዊ ጠበባዎች በሁለት መልኩ ሊታይ እንደሚገባው ያስረዳሉ። አንደኛው የምድር ኃይሉ በኦነግ ኦዴፓ የጎሳ ፖለቲካ የተተበተበ በመሆኑ በፍልሚያው ግንባር ገና ጦርነት ሲጀመር ጠመንጃውን እየሰቀለ የሚማረከው ቁጥር እየጨመረ በመሆኑና የሌላውን ያገር ወዳዱን የውጊያ ሞራል እየጎዳው ስለሆነ የወያኔን ኃይል ለማዳከም መቀሌን መደብደብ አማራጭ ተደርጎ መወሰዱ ታውቋል። ሌላው በተመሳሳይም ከምድር ኃይሉ ከፍተኛ መኮንኖች አስተማማኝነታቸው ጥያቄ ውስጥ በመግባቱ ሊሆን ይችላል የሚለው የበርካቶች አስተያየት መሆኑ ታውቋል። በአማራ አርበኞች ላይ የተፈጸመ የሚገኘው ግፍ እየዋለና እየከረመ በሄደ ቁጥር ጥርስ ያስነከሰ መሄዱና አንድ ብርቱ አይበገር የአርበኞች ኃይል እውል መሆኑና የዘረኞች የገንጣዮች ያድርባዎች መቅሰፍት መሆኑም አይቀርም የሚል አስተያየት ከያቅጣጫው ሲሰነዘር ይደመጣል። በምስራቅና በደቡብ ምስራቅ ኢትዮጵያ የተከሰተው የዝናብ እጥረት እጅግ ዘግናኝ የሆነ ድርቅ ያስከትላል የሚል ስጋት ማሳደሩ ተገለጸ። በምስራቅና በደቡብ ምስራቅ ኢትዮጵያ የዝናብ እጥረት እየተራዘመ በመሄዱ የከብት ግጦሽና የጅረቶች መጥረቅ በመከሰቱ በኦጋዴን፣ በፌርፌር፣ በባሌ ቆላማ አካባቢዎች፣ በቦረና፣ በቀያፈርና በሐመር ወዘተ አካባቢዎች ከብቶች በየፈፋውና በየሜዳው በውሃ ጥምና በመኖ እጥረት እየወደቁ በሞት እየተነጠቁ ጻራትና ሽማግሌዎችን በችጋር ሰውነታቸው መንምኖ አቀማተው የጣር ህይወት ውስጥ መሆናቸው ታውቋል። ለህፃናት ያልሚ ምግብ አቅርቦት ባለመኖሩ የህፃናት መቀጠፍ ሊበረታ እንደሚችል በርካቶች ስጋታቸውን ሲሰነዝሩ ተደምጧል። ዘንድሮ በርካታ አርሶ አደሮች ከወለጋ በቅርቡ ደግሞ ከኢሉባቦር የአማራ አርሶ አደሮች በመጨፍጨፋቸውና በመፈናቀላቸው የእርሻ መሬቶች ዳዋ እንዲለብሱ በመደረጉና በጎንደርና በወሎ በጦርነቱ ሳቢያ እርሻ ላይ ሊውል የሚችለውን የወጣት ኃይል ፋሽስቱ ወራሪን እየተፋለሙ በመሆናቸውና ወደ 20ሺ የሚጠጋ አርበኞች ስብስብ የሆነው የፋኖ ተፋላሚዎች እየታፈኑ መዳረሻቸው የጠፋ የእስር ትዕዛዝ ተላልፎባቸው እየተሰደዱ የሚገኙት ወጣቶች ቁጥር በቀላሉ የሚገመት ባለመሆኑ በግብርና ምርት ላይ የሚያስከትለው ውጤት የመረረ ሊሆን እንደሚችል በርካቶች ያስረዳሉ። የፍትህ የፖሊስ የደህንነትና የሀገር ድንበር አስከባሪ ሰራዊት የመኖር ጉዳይ ጥያቄ ውስጥ መግባቱ እያነጋገረ ነው። የዛሬ 4 አመት ማንም ካለ ፍርድ ቤት ትዕዛዝ እንደማይታሰርና ግብረስየል እንደማይፈጸምበት መነገሩ ቢታወስም ከ27ቱ የወያኔ ግፍ አገዛዝ በከፋ መልኩ ሰዎች ካለ ፍርድ ቤት ትዕዛዝ እየታፈኑ እንደሚሰወሩ የታወቀ ነው። በዚህ ወቅት የኦነግ የኦፌኮ የኦዴፓ አባል መሆን ከህግ በላይ የሚያደርግ መሆኑም የአደባባይ ሚስጥር ሆኗል። በአማራነት ሳቢያ ስራ እድገት ለሁለተኛና ለሶስተኛ ትምህርት ድል ማግኘት ወዘተ የሚወሰነው በማንነት ላይ እየተመረከዘ መምጣቱ የኦዴፓ አባል መሆን በራሱ ከሕግ በላይ እያደረገ መምጣቱ ታውቋል። በፍርድ ቤቶች ከተራ የፍትህ ብሔርና የወንጀል ጉዳዮች በስተቀር በዳኞች ነጻነት አይካሄድም የሚለው የሕግ ባለሙያዎች አስተያየት ነው። በፖለቲካ አቋማቸው በሚጽፏቸው ጽሑፎች ከመኖሪያ ከመንገድ ከስራ ቦታቸው እየታፈኑ የሚታሰሩትን ጉዳይ የሚይዘው ብልጽግና የተባለው ግፈኛ ቡድን ሲሆን የፖለቲካ ጉዳዮችን የሚያዩ ዳኞች የሚሰየሙት ለይስሙላ እንጂ ውሳኔ የሚሰጠው የሚታሰሩት ወይም የሚታፈኑት ሰዎች ከመታሰራቸው ቀደም ብሎ መሆኑ ይነገራል። በዚህ ወቅት የሚገኙት የተለያዩ የፖሊስ ሰራዊቶች የሚያገለግሉት ህዝብና አገርን ሳይሆን የአንድ ፈላጭ ቆራጭ ቡድንን ትዕዛዝ ፈጻሚ መሆናቸው በተግባር እየታየ መሆኑ የታወቀ ነው። በአገር መከላከያ ስም የሚጠራው ተቋምም ቅርጹ እንጂ ውስጣዊ መዋቅሩ በተመሳሳይ የኦነግ ኦዴፓን ዓላማ ለማስፈጸም ወይም በአገር መከላከያነት ስም የግንጠላ ኃይሎችን የሚያጠናክር በመሆኑ በአገር ክህደት ለፍርድ ሊቀርቡ ከሚገባቸው ተቋማት አንዱ ነው የሚለው የበርካቶች አስተያየት ነው። የደህንነት ተቋም የሚባለውም ቢሆን የሀገርን ጥቅምና ክብር የደፈሩ ድርጊቶችን አስቀድሞ መከላከልና ማስቆም ሲገባው በምስራቁ የሀገራችን አካባቢ የሶማሊያ አሸባሪ ቡድን በተደጋጋሚ ወረራ ሲፈጽም ሱዳን ድንበር እየጣሰች አርሶ አደሮችን ጨፍጨፋውና እርሻዎችን አቃጥላ ግዛቷን እያስፋፋች ያለችበትን ሁኔታ አስቀድሞ መረጃ በማግኘት ድፍረቱ እንዳይከሰት ማድረግ ሲገባው በኦነግና ብልጽግና የሚዘወር በመሆኑ ታዛዥነቱ ለህዝብ ሳይሆን ለአገዛዙ ቁንጮች በመሆኑ ተቋማቱን የአገር ብሎ መጥራት አይቻልም የሚለው ብዙዎችን እያስማማ ይገኛል።
የሽብር ቡድኑ ካድሬዎች ከጥቂት ሳምንታት በፊት በአፍሪካ ህብረት በኩል የሚደረግን የሰላም አማራጭ እንደማይቀበሉ ገልጸው እንደነበር የሚታወስ ነው። ወያኔዎች ለህዝብ የቀረበውን ምግብና ነዳጅ በመዝረፍ ለጦርነት ተጠቅመዋል። ይህ የወያኔ ባህሪ የተለመደና ጥርሱን የነቀለበት እንደሆነ በጋድ የሚታይ ግልጽ ነው። ስለዚህ በሀገር ጉዳይ አገዛዙ ለብቻው ውሳኔ እንዲያሳርፍና ወያኔ ጋር ለብቻው እንዲደራደር መፍቀድ አገርን የአገር አፍራሾች የግል ንብረት እንድትሆን መፍቀድ ነው ይላሉ የፖለቲካ አንቂዎች። ይህ ውሳኔ ኢትዮጵያን ህዝብ ዘላለማዊ ማቅ ውስጥ ለመክተት የታሰበ ሴራ ነው። አገዛዙና ወያኔ ለብቻቸው የሚያደርጉት ድርድር በማር የተለወሰ መርስ ነውና ዘላቂነት ሊኖረው እንደማይችል እርግጠኛ መሆን ይገባል። ኮሎኔሉና አባቱ ወያኔ አመታትን አገርና ህዝብን በመመዘዝ ሳይንስ በእነሱ የነቀዘ ጸረ ህዝባዊ ፖለቲካ ለሀገር አንድነትና ቀጣይነት ስጋትን ለህዝብ እልቂትን አመጥተዋል። ህዝብን እያረገፉ ትውልድ እንዳይቀጥል እየጨፈጨፉ ድርድር በህዝብ ላይ ቁማር መጫወት ነውና በጊዜ ሊነቃባቸው እንደሚገባም ታውቋል። ነገር ግን በወሎ ግንባር በወራሪው የተያዙ ብዙ ወገኖቻችን እየተጨፈጨፉና እየተንገላቱ እንደሆነ ቢታወቅም በጸረ ህዝቡ አገዛዝ ትዕዛዝ ምክንያት መሆኑን በርካታ የአካባቢ ነዋሪዎች በአስተያየት መልክ ጠቁመዋል። ምክንያቱም ይህ የፖለቲካ ቁማር እንጂ በአገዛዙ በኩል ጦርነት አልነበረም ማለት ነው። ስለዚህ ይህን የኢትዮጵያ ታሪካዊ ጥላት በህዝባዊ ማዕበል መዋጋት ከዛም ለሽግግር መንግስት መድረስ ያስፈልጋል ሲሉ ልሂቃን አስተያየታቸውን ሰንዝረዋል። ለዘመናት በአገዛዙ የሽብር ቡድን የሚፈሰው የንጹሃን ደም ሰሞኑን የሰሜኑን ጦርነት ሽፋን በማድረግ ተባብሶ በወለጋ አካባቢ ቀጥሏል። ወለጋ አጋምሳ አንገር ጉጥን ላይ ምን አይነት ፍጅት በንጹሃን ላይ የተፈጸመበት እንደሆነ እንኳን መስማት እንዳይቻል አገዛዙ ሙሉ በሙሉ ኔትወርክ ዘግቷል። በሰሜኑ በኩል ያለው ጦርነት ሲጀመር በኦሮሞ በኩል እኩል ህዝብ እየተጨፈጨፈ እንዳለና ኦነግ በተቆጣጠራቸው አካባቢዎች ያሉ ንጹሃን በየቀኑ እየተገደሉ እንደሆነ ተነግሯል። በርካቶችም ታፍነዋል። በወለጋ አንገር ጉትን አካባቢ ነዋሪ የሆኑ ንጹሃን በጨፍጫፊ ኃይሎች መከበባቸውን ገልጸው የደረሱልን ጥሪ ካቀረቡ በርካታ ቀናት ተቆጥረዋል። ነገር ግን የደረሰላቸው አንድም አካል የለም። በአዲስ አበባ አካባቢ ያሉ ንጹሃን እነዚህ የወለጋ አካባቢ ያሉ ኢትዮጵያውያንን የሚጎበኛቸው ሰው አለመኖሩና አገዛዙ ፊቱን ያዞረባቸው በሴራ በኦነግ ሊያስመታቸው እንደፈለገ አስተያየት ሰጥተዋል። በአካባቢው የስልክ ኔትወርክ ስለተዘጋ ስለሚሆንባቸው እንኳን ማወቅ እንዳልተቻለም ተገልጿል። አዲስ ዓመት በመባሉ ብቻ ያፋኙን ስርዓት ቅንጣት አይቀይረውም። ይልቅስ በአዲስ ዓመት አዲስ እቅድ የሚሉትን ዲስኩር ትተን ባለጌውን ስርዓት አምርሮ መታገል እንደሚገባም ገልጸዋል።
የ የወያኔና የኦነግ ኦዴፓ የአሻጥር ጦርነት ውጤቱ ሁለቱም ባሰለፏቸው የሶሻል ሚዲያ እንደሚያስነፉት ጥሩም ባለመሆኑ ታወቀ። በጎንደር ሆስፒታሎች በቆስለኞች ሞልተው አዲስ ሆስፒታል ገና ግንባታው ያልተጠናቀቀ ቆስለኞች እንዲገቡበት እንደተደረገ ታውቋል። አስተማማኝ ከሆኑ የሆስፒታል የመረጃ ምንጮች ለፍኖተ ዲሞክራሲ በቀጥታ ከደረሰው መረዳት የተቻለው ቆስለኞች በአብዛኛው የመከላከያና የአማራ ልዩ ኃይል ወታደሮች ሲሆኑ አብላጫው የመከላከያ አባላት መሆናቸው ከመረጃው መገንዘብ ተችሏል። እነዚህ ቆስለኞች ህክምና ጣቢያዎች እስከሚደርሱ ብዙ ደም ስለሚፈሳቸውና ከደረሱ በኋላም የመድኃኒትና ተጓዳኝ የህክምና መገልገያዎች እጥረት ስላለ ተገቢ የሆነ ህክምና እንደማያገኙም ተሰምቷል። የሆስፒታል ምንጮቻችን የሁኔታውን አሰቃቂነት ሲገልጹ ከጎንደር ሆስፒታል ብቻ በየቀኑ በአማካይ 10 ቆስለኞች ህይወታቸው ያለፈ መሆኑን ነው። የሟቾቹ ቁጥር በአጭር ጊዜ ውስጥ ከዚህ በከፋ ሁኔታ ሊጨምር እንደሚችልና በጎንደርና በዙሪያው የሚገኙ ሆስፒታሎችና የጤና ማዕከላት ካፍ ገደፋቸው አልፈው በቆስለኞች ስለሞሉ ቆስለኞች ወደ ባህር ዳርና አካባቢው እየተላኩ መሆናቸው ተረጋግጧል። በባህር ዳር የሚገኙ ሆስፒታሎችም በተመሳሳይ መልኩ ከአቅማቸው በላይ ቆስለኞችን ቢቀበሉም በሞት የሚነጠቁ ወታደሮች ቁጥር ከጎንደሩ ባይበልጥ እንደማያንስ ከህክምና ባለሙያዎች አስተያየት መገንዘብ ተችሏል። በጎንደር በሆስፒታሎችና በህክምና ጣቢያዎች እየሞቱ ያሉ ወታደሮች እየተቀበሩ ያለው በጅምላ መሆኑንም ከምንጮቻችን ከተገኘው መረጃ ግንዛቤ ተገኝቷል። ከደረሱን መረጃዎች መሰረት በወሎ ግንባርም ከወልዲያ እስከ ኮምቦልቻ የሚገኙ የጤና ማዕከላትና ሆስፒታሎች ከአቅማቸው በላይ ስለሞሉ ድንገተኛ ካልሆነ በስተቀር ሌሎች ህሙማንን ማስተናገድ ማቆማቸው ታውቋል። በወልዲያ በደሴና በኮምቦልቻ የበሽተኞች ጥየቃና የስንቅ ማቀበል በመከልከሉ ወደ ሆስፒታሎች መግባት በጥብቅ መከልከሉን በምንጮቻችን ተረድተናል። በቆቦና በወልዲያ ዙሪያ እየተካሄደ የሚገኘው ጦርነት የቆስለኞችን ቁጥር በአስደንጋጭ ሁኔታ ሊጨምረው እንደሚችል ከሆስፒታሎቹ የተገኙ ምንጮቻችን መገንዘብ ተችሏል። ብዙዎቹ እንደሚሉት ይህ በሁለቱ ጽንፈኛ ቡድኖች በኦዴፓና በወያኔ ስምምነት የሚካሄደው ጦርነት ኢላማው እንዲያነጣጠር የተደረገው አማራን ማጥፋት ላይ በመሆኑ በጦርነት ስም የአማራ ወጣቶች እንደገና ዳቦ በወያኔና በኦዴፓ እየተጨፈጨፉ መሆናቸው በትኩረት ሊታይና ጠላት አደገኛና የከፋ ተብሎ ሊከፈል እንደሚገባውና ጠላት መንግስቴም ጠላት ነው እንደተባለው የአማራ አርበኞች ሊፋለሙ የሚገባቸው ሁሉንም ጽንፈኛ ዘረኛ ቡድኖችን መሆኑ ለድርድር የሚቀርብ አይደለም የሚለው የሐቀኛ የፖለቲካ ምሁራን ቆምጫጫ አስተያየት ነው።
በአማራው አካባቢ በአዲስ ካለ ድረስ ነጻ ሊወጣ እንደማይችል ሁሉ በአጠቃላይ የአማራ ህዝብ በሚኖርበት አካባቢ ህዝባዊ አመጽ በማካሄድ በአዲንና ካድሬዎቹን ከተክሻ ላይ ነቀለ መጣል ካልተቻለ መጻ ይድለ ለወያኔና ለኮይሉ ባሪያ ሆነ መገዛት ነው ሲሉ አንዳንድ የአባት አርበኞች ለህብረተሰቡ ማሳሰቢያ ሰጥተዋል። አገዛዙ አማራን አጥፍቶ ኢትዮጵያን ለመበተን እንዲቻል በአማራ ላይ ጦርነት በማወጅና በተለያየ ሰበብ የሚደረገውን የዘር ማጥፋት በዘላቂነት የሚቆሙ የሞራል ውሳኔ በመወሰን ያገዛዙን ካድሬዎች ከቀበሌ ጀምሮ መንቀል ወደ ወረዳዎች በማሳደግ እስከ ላይ ድረስ በመታገል ወረዳና ቀበሌ የሚወርደውን አማራን የማጥፋት ተዛዝና አማራን ሰልሎ ወደ ላይ የሚተላለፈውን መረጃ በመበጣጠስ የጎበዝ አለቃን በጥንቃቄ በማደራጀት ወደፊት የመገስገስ አስፈላጊነት የህልውና ትግልህ መርህ ማድረግ እንደሚገባም ምሁራን አክለዋል። አሁን ባለው መረጃ መሰረት ባገዛዙ ሴራ ወያኔ የራያ አካባቢ ንጹሃንን መጨፍጨፉ ከጀመረ በርካታ ቀናት ተቆጥረዋል። እነዚህ ነፍሰበላ ቡድኖች ለሊት እየዞሩ ቤት ለቤት ሲዘርፉ የደረሱልኝ ጥሪ ያሰሙ በርካታ ንጹሃን ቢጮሁም እንኳን ምንም አይነት የደረሰላቸው ያገዛዙ አካል ባይኖርም በዚሁ በወያኔ ግን አይቀጡ ቁጣት ተቀጥተው በርካቶች ተረሽነው ታስረውና ተገርፈው እንደሚገኙ ተገልጿል። በራያቆቦ 45ቱም ቀበሌዎች አሸባሪው ቡድን ያርሶ አደሩን ከብቶችና ፍየሎች በየቀኑ አርዶ እየበላ ይገኛል። እህል በተለይ ጤፍ በእያንዳንዱ ገበሬ ቤት እየገቡ ዘርፈው ወደ መቀሌ ወስደዋል። መሳሪያ አለበት ተብሎ የተጠቆመ ቤተሰብ የመሳሪያው ባለቤት ከአካባቢው የተሰደደ ቢሆንም እንኳን የልጃችሁን የባልሽን የወንድምሽን መሳሪያ አስገቡ እየተባሉ ወያኔ ሰቆቃ እየተፈጸመባቸው ይደኛል። አገዛዙ ከዚያ አካባቢ በሚስጥር የራቀ ስለሆነ አሁንም የመከላከያ አይሉም ወደዚያ ዘልቆ እንዳይሄድ ነዚህ ንጹሃን ግን በቁማር የተበሉ ያገዛዙ ባሮች እንዲሆኑ አድርጓቸዋል። ይሁሉ አማራን ለማንበርከክ ባገዛዙ የተቀነባበረ ሴራ እንደሆነ ያባስ አርበኞች እናገራሉ። ስልክ ለመደወል ኔትወርክ ወዳለበት ቦታ ሲሄዱ እነዚህ ንጹሃን ከተገኙ ሰላይ እየተባሉ አገዛዙ ባስቀመጣቸው የወያኔ ኃይሎች ይገደላሉ ይሰቃያሉ። የወርቄ መንደሮች በሳት እየጋዩ ነው። የሮ 24 ወርቄ ድቡቡቲ አብሆይ ወቢሳ አሁን በወያኔ ሽብር ቡድን ተለኩሰዋል። 023 ወርቄ እርባና አባ ገለቢ አሁን እየነደዱ ነው። በርካታ ህዝብ ተገልሏል። ህዝብ ተንገላቷል። ማርማርቲ የሚባል ቦታ ላይ አቶ መሐመድ ፈንታ ከሰባት አመት ልጅ ጋራ ሜዳ ላይ በወያኔ ተገሎ ተገኝቷል። በርካታ ያርሶ አደሩ ከብቶች እየተነዱ ነው። የከብቶች ማሰማሪያ ቆማ ከ200 ከብቶች በላይ ጮቢ በሚባል ቦታ ከ190 በላይ ከብቶች 023 ወርቄ ፍየልና ግመል ነርተዋል። አማራ አሻና ከኖ ጎላ ከ200 በላይ ከብቶች ፍየልና ግመል ነርተዋል። በተመሳሳይ በራያ ቆቦ ወረዳ አርበት ላይ የጥላት ኃይል በጣም ተከማችቶ ስላለ ከፍተኛ ውድመት እየደረሰ ነው። ኢንዋሪውን ከብትና ፍየል እያዋረደ እየተመገበ ነው። ሮቢት ጎብየና ቆቦም ተመሳሳይ ነው። ወንዱ መሳሪያ አምጣ ሴቱን ስንቅ ሰንቁ እያለ ጥላት እያስገደዳቸው ነው። በመጨረሻ መረጃ ሰጪዎች ያስተላለፉት መልእክት ህዝባዊ ኃይል በአስቸኳይ ይድረስልን፣ እኛ በወያኔ በግዞት ውስጥ ነው ያለን፣ አገዛዙም እረስቶናል፣ እኛ በቁማር የተበላን ከሁለት ያጣ ጎመን ሆነናል፣ እባካችሁ ህዝባዊ ኃይሉ ተዋርናችሁ ኑና አድኑን በማለት ንጹሃኑ ተማጽነዋል። የህወሓት ቡድን በተቆጣጠራቸው የራያ ቆቦ ወረዳ አራዶም ከተማ እድሜያቸው ከ15 እስከ 57 የሚደርሱ 19 ንጹሃን ሰዎች ከመስከረም 3 እስከ መስከረም 5 በነበሩት ቀናት መረሸናቸው ተሰምቷል። በተጨማሪም ለጊዜው በስም ያልታወቁና እድሜያቸው ከ15 እስከ 20 የሚሆኑ 4 የቆሎ ተማሪዎች ተገለው መገኘታቸውም ታውቋል። በወሎ ግንባር በወራሪው የተያዙ ብዙ ወገኖቻችን እየተጨፈጨፉና እየተንገላቱ እንደሆነ ቢታወቅም በጸረ ህዝቡ አገዛዝ ትዕዛዝ ምክንያት ጦርነቱ ቆሟል። አገዛዙ ያለምንም ቅድመ ሁኔታ በማንኛውም ስፍራ በየትኛውም ጊዜ ከወያኔ ጋር ለመነጋገርና ለመደራደር ደም አፍሳሽ ውሳኔ ማሳለፉም ተሰምቷል። በአገዛዙና በወያኔ የሚካሄድ ድርድር ዘለቄታዊ መፍትሄ ሊያመጣ ስለማይችል ሁሉን ያማከለ ማለትም ከአማራ ወጣቶች እስከ አገር ሽማግሌዎች ድረስ ሁሉን አቀፍ ህዝባዊ ድርድር እንደሚያስፈልገው የአማራ ወጣቶች ማህበር በጽኑ አቋማቸው ገልጸዋል። ነገር ግን በዚህ መልክ የማይካሄድ ድርድሮች የአማራን አፋርንና መላው ኢትዮጵያን ህዝብ መካድ የሚሆን ስለሆነ ድርድር የሚባል ሐሳብና መደራደር የተካሄደውን ህዝብ መልሶ ማቁሰል እንደሆነ ሊታወቅ እንደሚገባ ጠቁመዋል።
የኦነግ ኦዴፓ ጥቃት አማራን ከመድረገጽ ማጽዳት መሆኑን አውጀው የአማራን ደም በየቀኑ እያፈሰሱ መሆናቸው ተሰማ። ከ15 ቀናት ወዲህ በሆሮ ጉድሩ በወለጋ በተለያዩ አካባቢዎችና በኢሉባቦር መሸሻ መንገዶችን በመዝጋት የአማራ አርሶ አደሮችን ሴቶችን እና ህፃናትን ጨምሮ በአሰቃቂ ሁኔታ መገደላቸው ከአካባቢዎቹ ሾልከው ከወጡ መረጃዎች መገንዘብ ተችሏል። ይህን ጥቃት የሚያቀነባብረውና የሚመራው በየአካባቢዎቹ የሚገኙ የዘረኛው ኦዴፓ ሹማምንት መሆኑን ከተለያዩ አካባቢዎች ከተገኙ መረጃዎች መረዳት ተችሏል። በአሁኑ ሰዓት በተጠቀሱት አካባቢዎች የስልክና የኢንተርኔት መገናኛዎች በመቆረጣቸው ዝርዝርና የተጨበጡ መረጃዎች መታፈናቸው ታውቋል። በበራሪ ከደረሱን መረጃዎች መረዳት የተቻለው ይህ የኦነግ የኦፌኮና ራሱን ብልጽግና እያለ የሚጠራው ቡድን ጥምር በአጭር ጊዜ አዲስ አበባን በመክበብ ወደ ከተማ መግባትና መውጣት በማገድ ኦሮሞማ የሚሉትን ቅዠት በማወጅ የግንጠላ ግባቸውን ለማሳካት ያለመ መሆኑን ነው። በዚህ መነሻነት ይመስላል ሰሞኑን ከጎንደርና ከጎጃም የአባይ ድልድይን አቋርጠው ወደ አዲስ አበባ ያቀኑ መንገደኞች ጫንጮ ላይ መታገዳቸው የታወቀ ሲሆን፣ ግንደበረት በርካታ ቁጥር ያለው የኦነግ ኦዴፓ አሸባሪዎች መስፈራቸው ከዚህ ቀደም ከወሎና ከሰሜን ሸዋ ወደ ከተማው የሚጓዙ መንገደኞች ቢኬና አሌልቱ እንደሚታገዱና የአዲስ አበባ ኗሪነት መታወቂያ ለያዙ ብቻ ማለፍ ይፈቀድ የነበረው በቅርቡ ሙሉ በሙሉ መዘጋቱ አይቀርም የሚል አስተያየት እየተሰጠ ይገኛል። የደቡብና የደቡብ ምዕራብ ወደ አዲስ አበባ የመግቢያ በሮችን በተመሳሳይ ሁኔታ ሊዘጉ እንደሚችሉ ስጋት ማሳደሩም ተሰምቷል። ይህ ሁኔታ ደግሞ ቀድሞውኑ ዘረፋና ነፍስ ግድያ ባስከፊ ሁኔታ አስጨናቂ የሆኑ በመጡባት አዲስ አበባ የገንዘብ ግሽበቱና የኑሮ ውድነቱ ነዋሪዎቹን ተስፋ ባጨለመበት ይሲጨመርበት ከተማዋ የሽብርና የዘረፋ መሆኗ አይቀሬ መሆኑን በርካቶች እንደሚጋሩት ማወቅ ተችሏል።
የቲማቲም ዋጋ ጭማሬ ከተከሰተው የቲማቲም ፈንገስ ጋር እንደማይገናኝ ተገለጸ። በአዲስ አበባ የቲማቲም ዋጋ በከፍተኛ ደረጃ እየጨመረ ሲሆን በኪሎ ከ60 እስከ 80 ብር የተለያዩ አካባቢዎች እየተሸጠ እንደሆነ ታውቋል። ይህ የዋጋ መናርና እጥረት በምን የተነሳ ነው በሚል ንጹሃን ለካድሬዎቹ ጥያቄ አቀረቡዋል። የቲማቲም ዋጋ ጭማሬው የምርት እጥረት ቲማቲምን በሚያጠቃ በሽታ ነው ተብሎ መገለጹ ትክክል አይደለም ሲሉ ንጹሃኑ ቀጥሮኞችን ተችተዋቸዋል። በአሁኑ ወቅት የቲማቲም ዋጋ የተወደደበት የተለያየ ምክንያቶች አሉ ሲሆን በአገዛዙ የተደናበረ አካሄድ እንደሆነ አስተያየት ሰጪዎች ገልጸዋል። በየጊዜው የከረምት ወቅት ተከትሎ የሚከሰተውና ከአመታት በፊት በሚኒስትር መስሪያ ቤቱ በተመዘገበው ሊፍ ስፖት በተባለ የፈንገስ በሽታ በመጠቃቱ ይህ የቲማቲም እጥረትና ውድነት ተከስቷል የሚል የውሸት ፕሮፖጋንዳ እየነዙ ይገኛሉ። በአሁኑ ወቅት ዝናብ መሆኑን ተከትሎ የተለያዩ ሊፍ ስፖት የመሰሉ ተባዮች የቲማቲም ምርትን የሚያጠቁ ቢሆንም የአሁኑ ዋጋ ጭማሪ መንስኤ አለመሆኑን ግን ምሁራን አስረድተዋል። በኢትዮጵያ በስፋት የቲማቲም ምርት የሚመረት ሲሆን ከአጠቃላይ ምርቱ 70% የሚሆነው ምርት የስምጥ ሸለቆ አካባቢዎችን ተከትሎ ነው። ሆኖም ግን አሁን ላይ መቄና ዘዋይ ቢመረትም የገበያ አለመረጋጋቱን ተከትሎ መሆኑን የገለጹት እነዚህ ነዋሪዎቹ ቲማቲም ምርት እጥረት እንዲከሰት ሌላኛው ምክንያቱ ደግሞ የብላክ ማርኬት የሚባለው ወይም ደግሞ በአገዛዙ ተፈቅዶላቸው በህገወጥ መንገድ የሚሰርቁ ሌቦች መበራከት እንደሆነ ገልጸዋል። በተጨማሪ አብዛኞቹ አምራቾች ዋጋ የሚጨምሩበት የህገወጥ ደላሎች ድርሻ ከፍተኛ መሆኑን ተከትሎ ቲማቲም በአሁኑ ሰዓት ጭማሬ እንዲያሳይ ሆኗል እንጂ ተባይ ብሎም ፈንገስ መከሰት ዋና ምክንያቱ አይደለም ሲሉ የአዲስ አበባ ነዋሪዎች አክለው ጨምረዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። ለምናየው ገደል ለማሳሰብ ሳሩን አየህና ገደሉን ሳታይ ሲባል ቆይቷል። ያለውን ሁኔታ ሂደትና ይዘት በተመለከተ ጠለቅ ያለ ግንዛቤ ለመያዝ ጥረት እየተደረገ ሳይሆን በግልቡ መባረቅና መደገፍ ወይም በትርጉመ ቢስና አደገኛ አድበዝባዥ መፈክር መሰረት መደመር በመብዛቱ የምኞት ሳርን ሊግጡ ይቋመጡ ያለውን ገደል ማየት ተስኗቸው እንደሚገኝ ግልጽ ሆኗል። ስለ ችግሮቹና ተጨባጭ ሁኔታው ያለንን ግንዛቤ ስለገደሉ ስናሳስብ ደግሞ መሪያችንን ዘለፉ በሚል አፋችንን ለማዘጋት ሙከራውም ተጠናክሮ መሰማቱ መጠቀስ ያለበት ነው። ከወዲሁ ተክለሰውነት ጦዞ ሊቀመንበራችንን ተቻችሁ በሚል ስንወቀስም ሰምተናል። ጣዖት ጠረባም ሆነ አምልኮ ተግለሰብ ልምዳችን ሳይሆን የምንቀወመው ነውና በያዝነው መቀጠላችን አልቀረም። ጠላትህን ወቅ ራስህንም ወቅ ተብሏል። ድልን ለሚፈልጉ ሁሉ ሰፍኖ ያለው ወያኔን የመናቅ ዝንባሌ መዘዙ ብዙ እንደሚሆን ከወዲሁ ማሳሰብ እንፈልጋለን። ወያኔን የጎዳው ያቆሰለው የህዝብ ትግል ተደናቅፎ እንዲቆም ተደርጎ ባለበት በእኛ ረቂቅ ኃይል ብቻ እናቸነፈዋለን ጋሬጣዎችንም እናስወግዳለን ብሎ መነሳቱ ከንቱ ልፋት ነው። ዛሬ ሳይሆን ነገ ውድቀትን ያስከትላል። ወያኔ ቆሰለ እንጂ አልሞተም። የቆሰለ አውሬ ደግሞ ካልተገደለ ብዙ ጉዳትን እንደሚያደርስ የሚታወቅ ነው። ወያኔ አሁንም ባልፈረሰው ኢህአዴግ ውስጥ ቦታና ሚዛን አለው። ይህን ተቋም አድሰን እንቀጥላለን ባዩሹም ወያኔ አጋሮች እንዳሉት ማወቅ ይገባል። ህዝብ አልመረጠውምና ሹም መባሉም ተገቢ ነው። ወያኔ አሁንም በስልጣን ላይ ነው። ምንም እንኳ ቢዳከምም አገርን መበጥበጥና በሹሞቹም ላይ የማያዳግም እርምጃ ለመውሰድ አቅም አለው። በጅጅጋና ድሬዳዋ እየተካሄደ ያለውን ያጤኗል። በአየር ላይ በገዋ መፈንደቁ አክትሞ በተጨባጭ ምን ሁኔታ ላይ ነን? የሹሞቹ ዓላማስ ምንድነው? አቅማቸውስ ምን ያህል ነው? ወዘተ በሚል የገደሉን ሁኔታ ማጤኑ ተገቢ ሆኖ ይገኛል። ለዚህም ነው ተጨባጭ ሁኔታ ምንድነው? ወዴትስ እያመራን ነው ብሎ ማወቁ መመርመሩ ቀዳሚ ይሁን የምንለው። ሹሙ የወያኔ ኢህአዴግን ሊያድስና ሊያጠናክር መቼም ቢሆን መች የሽግግር ሂደት እንዲኖር ላይፈቅድ ባጭሩ ያለውን ስርዓት ሊቀጥል ማቀዱን ነግሮናል። አመጣጡንም ማገናዘብ የኛ ፈንታ ነው። ዝንባሌውም ለመላው ኢትዮጵያ ነው ወይስ አይደለም? የወያኔን የበላይነት በህዝብ የበላይነት ሊተካ ነው ወይስ የራሱን ቡድን ከበላይ ለማድረግ የሚለው ላይም ብዥታ አያሻም። በአካባቢና ዓለም አቀፉ ሁኔታስ ላይ ምን እንቅስቃሴና ዝንባሌ እያየን ነው? ፍትህ ራቀችን ወይስ ቀረበች? ለምንስ ሁሉም የፖለቲካ እስረኞች አይፈቱም? ጸረ ህዝብ አዋጆችንስ ጠብቆ መያዝ ምን ይባላል? ከሻቢያ ጋርስ ህዝብ ያልመከረበት ስምምነት ማድረግ ለማን ይጠቅማል? ብዙ ገደሎች አሉ። ለነገሩ የምናየውም ሳር የሚያስጎመጅ አይደለም። በዚህ መንፈስ በቀጣይ ሀተታዎች ሁኔታዎችን ልንቃኝ እንሞክራለን። የሚታየን ገደል ሲዘረዘር ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬሆይ ሁኔታ ውስጥ መገኘቱና በተክለሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋ ላለ ውይይትና ምርምር አመቺ ድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነግስና ገንቢስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራ ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳይልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምጽ ቀሚያ አዘጋጀው ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ይያደግን አጠናክሬ አስቀጥላለሁ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ ከሰዎቹ ውጪ ማንንም አልፈለገም። ሁሉን አቀፍ ሽግግር ሂደት ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በሰከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስት ማምራት ይገባል እንጂ የታገልነውን ጭራቅ ነፍስ ዘርተውበት በአዲስ ጭምብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው። ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ጸረ ህዝብ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ መሾም ማክበር ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ ማፍቀዱ ለውጥ ተብሎ ሊመሰገን ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጠላ ጸረ አማራ መርሃ ግብርን ያረቀቁትም ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢሃፓ ራሱ መሰከረ ነው። በርግጥም ያለው ሂደት አማካሪዎች አሜሪካኖች ገንዘብ ሰጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ያስተቱት የሚችሉበትን እድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በመጸጥ ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች አመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢሃዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው። የኛ አይደሉም በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም።
በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች በዘፈቀደ የተደረጉ የድንበር ውሳኔዎች በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ዜራ በወያኔ ቀስቃሽነት የተጫሩ ጦርነቶች በተለይም አማራውን ለማጥፋት የተካሄደው ጥቃት ሶማሊና ኦሮሞዎችን ጌዲዮና ኦሮሞን ጋሬና ቦረናዎችን በሻካ ሻሸመኔ በኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው። የወያኔ ጸረ ህዝብ ህጎች ይሻሩ ይወገዱ አለ እንጂ ህዝብ የወያኔን ህገ መንግስትና መዋቅር የሚያስከብር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በህዝብና ባገዛዙ መሃል ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል እሰየው፣ ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደሞዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሮአቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታስረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሹማለች። ወያኔዎች ፈርተው መቀሌ መሸጉ የሚል ያሰዘ ዜና ለህዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብሱ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ህዝብ ፊታቸውን አዙረው ከግርግር ውጭ የረባ የህዝብን ድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹም መላክን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማጽደቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ ኢሃፓን አገሉት አጥቆት በሚል የተወሰደው ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ህዝብ ታሪክ አረሳምና የሰማት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የህዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የህዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ደጋግመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም አስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለህዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይይዝ ዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ሰቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል በስድባቸው ሳንቀየም በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ጠቁመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የተወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። በሚመጣው ለቅሶና ሽንፈት ያው እንደምንገምተው ኃላፊ ሊያደርጉን የሚነሱ እንደሚኖሩ ብንጠብቅም ከወዲሁ ግዳጃችንን ተወጥተናል። አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም አይናችሁን ክፈቱም ብለናል ከዚህ በላይ የሚተበቀብን የለም በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም የላችሁም ብለው የዛሬ 10 ዓመት ያስወገናቸውን ለመለስ እንስገድ ያሉ አንጃዎችን ሊያቅፉ ሲመርጡም ይሁንላችሁ ብለናቸዋል የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለሰውነት ከሰከሩ ግን ማብረጃው የለንም ህዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም ሰራውያኔ ትግላችን ይፋፋምና ይቀጥል ኢትዮጵያ በዘረኞችና ገንጣዮች አትቸነፍም ገደሉ ለመራቅ በወያኔ ላለመቸነፍ አዲሱ ሹም ያልደበት ሁኔታ በጣም አነጋጋሪ ሆኖ መገኘቱ በደጋፊዎቹ ጭምር እየተነሳ ያለ ጉዳይ ነው ወያኔዎች በቁጥጥር አስገቡት በየቦታው ህዝብ ሲፈጅና ሲያልቅ ከባዕድ አገር የመጡ የጥላቻ ቃልቾች ሲባርቁ የአዲሱ ሹም ምን ነው ድምጹ ጠፋ ወያኔ ወደ የበላይነት ቦታው በለሆሳስ ተመለሰ መሰል ጥያቄዎች እንዳሉ ሆነው መደረግ ያለበትን አሁንም ቢሆን ማመልከቱ በጎ ይመስለናል በቀድሚያ ወያኔ ባጠመደብን ፈንጆች በየቦታው ህዝብ በእርስ በርስ ግጭቶች እየደማና እየሞተም ነው ያውም ባሰቃቂ ሁኔታ ይህን ክስተት በእንጭጩ ለማስቆም የወያኔ ስርዓት ይወገድ የሚለውን የህዝብ ድምጽ አልሰማ ብሎ አዲሱ ሹም ለቀውሱ የበኩሉን አስተዋጽኦ አድርጓል ይህን ቀውስ ተገቢውን ቦታ ሰጥቶ ማድረግ ይገባ የነበረው ግጭቶች ባሉበት ሁሉ የሀገር ሽማግሌዎችን የሃይማኖት መሪዎችን የሲቪክ ማህበራት ተወካዮችን የሚመለከታቸው ቡድን ድርጅት ተወካዮችን ወዘተ ሰብስቦ መፍትሄ መሻት ነበር የራሳቸውን ህግ ጥሰው ወታደር ለማሰማራት ወይም ወያኔ አገሪቱን ሲያምስ ዝም ብሎ ከማየት መወሰድ ያለበት የሰላም እርምጃ ለማንም ግልጽ ነው በሁሉም መስክ ለአዋቂዎችም ሳይቀር መደስኮር ወዳጁ ሹም እንዴት ጭራሽ ሆኖ ጸጥ ይላል ወጣም ወረደም ግን ዛሬ አብዩ ትኩረት የእርስ በርስ ግጭቶችን ማስቆም መሆኑ ግልጽ ነው በዚህ መስክ አዲሶቹ የለንም አላየንም አልሰማንም ሲሉ መታዘብ ግን ሊቀርብን የሚመረጥ ነው የመለሰን ሙታመት ማክበር ሳይሆን የወገኖቻችንን መገደል ለማስቆም ቅድሚያ መስጠቱን በተገባ ነበር ቀደም ሲልም የዚህ አይነት ግጭቶች መከሰት ሊታይ ሊከሰት ይችል በነበረበት በሀገር ቆይቶ ጉዳዩን ሳይፈነዳ ማስቆም ሲገባ መፍትሄ መፈለግ ሲገባ ሹሙ ኢሱ ኢሱ ማለትና ወደ አሜሪካ ተጉዞ በጭብጨባ መሞቀን ፈልጎ ሲባዝን መክረሙን ማንም ዛሬ ደግፎ የሚነሳ የለም የሹሙ ኃላፊነት የህዝብን ደህንነት መጠበቅና ለብይ ችግሮች መፍትሄ ለመስጠት መዋደቅ ሲሆን ይህ አልተደረገም አሁንም ምላሻቸው ጸጥታ ነው የወያኔ የመበጥበጥ ተልእኮ ተጧጡፎ እየቀጠለ ነው የኃይሉ እርምጃ ይቅርና በሰላሙ መንገድ መፍትሄ በቅድሚያ ይፈለግ እንላለን የወያኔ የብጥበጣ ስምሪት ባጭር ይቀጭ እንላለን የፈሩት ይደርሳል የጠሉት ይወርሳል እንደተባለው አይሁን ባይሆን ያልነው የሆነ ስጋታችንን ጨምሮብናል ወያኔ ቆስሉን ልሶ እንዳንሰራራ የህዝብ ፍላጎት የሆነውን የሽግግር ሂደት በአስቸኳይ እንጀምር ብንል ሰሚ ጠፍቶና የግል ስልጣን ተፈልጎ የወያኔ ህግ ህገ መንግስታችን ተብሎ የወያኔውን ፍጡር ኢሃዴግን እናድስና እናስቀጥላለን ተብሎም ለወያኔ አመቺ ሁኔታ ተፈጥሮለት እነሆ የበላይነቱን ይዞ ያንሰራራ ተነስተዋል የፈራነው የድል መቀማት የጸያፉ ስርዓት መቀጠል እውን ሊሆን ቀናቀና ብሎብናል ለመለስ ሙታመት ተጎትቶ የተወሰደው አዲሱ ሹም ቁመናውም ሳይቀር ሽንፈትን አመላካች ሲሆን መሄድ የነበረበት ድሬዳዋ፣ ጅጅጋ፣ ጌዲዮ፣ ቴፒ ወዘተ ለመሆኑ ምንም ክርክርን የሚጠይቅ አይደለም። በበላበት ይጮሃልን ነው እያየን ያለ ነው። ለዘላቂ ጸረወያኔ መፍትሄው ደግሞ ሁሉን አቀፍ የሽግግር ሂደት ይጀመር ያልነው ሰሚ ባያጣና የአዲሱ ሹም ቡድንና ጫፋሪዎች የሽግግር ሂደት አያስፈልግም ብለው የገለማ ጫጫታቸውን ባያሰፍኑ ኖሮ ዛሬ በአስቸኳይ መጀመር ያለበት እንቅስቃሴ ሁሉን አቀፍ የሽግግር ውይይትን መጀመር ነበር። አሁንም ይህ መደረግ አለበት። ሁሉን የፖለቲካ እስረኛ መፍታትና ጸረ ህዝብ አዋጆችን መሻር ከምንለው ጋር ጊዜ የለንም ወዘተ ምክንያቶች በደርግም በመለስም ሲባሉ የሰማናቸው ማደናቀፊያዎች ስለሆኑ ማንም ጆሮ የሚሰጣቸው አይደሉም። ለኢትዮጵያ ህልውናና አንድነት አሉታዊ ሚና ያላቸውን ወይም እንደ ድርጅት ሲቆጠሩ ያንድ እጅ ጣት የማይሞሉትን ጋብዞ ማንጫጫቱን ትቶ ሚዛንና ክብደት ያላቸውን ኢትዮጵያዊ ድርጅቶችን በሂደቱ ለማሳተፍ ጥረት ቢደረግ የተሻለ ይሆናል እንላለን። ይህ ግን አልተደረገም። አዲሱ ሹምና ቡድኑ በዙሪያው እየተሰበሰቡ ያሉት የአሶሳ በደኖ ነፍሰ ገዳዮችን፣ የደርግ ሽብርተኞችን፣ አማራና ክርስቲያንን በመንጫ ባዮችን መሆኑ በይፋ ታይቷል። ወያኔ የመጣበትን የህዝብ ቁጣ ተኝቶ አያሳልፍም። ቢያደባም አልሞተም ላልነው ሁኔታውና ቀጣዩ ክስተት ሚስጥር ስላልሆነ ከግርግሩ ጠርዝ ከጫጫታው ጎን ወገን ሳሩን ሳታይ ገደል እኮ አለ ብለን ለማሳሰብ ጥረናል። በጥብቅና በመሬት ያወገዙንና ለሹሙ የሰገዱና ያጨበጨቡ ጥቂት አልነበሩም። ቁጥራቸው ዛሬ በተጨባጭ ሁኔታ ቢቀንስም ጠፉ ተነኑ ማለትም አንችልም። ሃይማኖትን መሰረት ያደረጉ ክፍሎች ሹሙን በዚህ ብቻ ደጋፊ ናቸው። የወንጀለኛውን ታምራት ላይኔና የኮሎኔል ጎሹን ጩኸት ያጤኗል። ጸረ ህዝብ አዋጆችን ለመሻር ሆነ ሁሉን የፖለቲካ እስረኞች ለመፍታት ሙስና ያቆሸሻቸውን ወያኔዎች ለማሰርና ገንዘባችንን ለማስመለስ ለመጣር የወያኔ ኢህአዴግን ስርዓት የሚነዱ ወሳኝ እርምጃዎችን ለመውሰድ ጊዜ ነበር። አልፏልም። ገኛው ፓርላማ ተብዬ ተቋም ለወያኔ ወንጀለኞች ምህረት የሚያሰጥ ህግ ሲያወጣ ይህን ሁሉ ያደርግ ዘንድ ያው መታዘዝና ማድረግ ይችል ነበር። ያልሆነው አዲሱ ሹምና ጓደኞቹ ለመሰረታዊ ለውጥ የመጡ ሳይሆኑ ስርነቀል ለውጥ ትግል ያደናቅፉ የተመረጡ በመሆናቸው ያለውን ግፈኛ ስርዓት በተወሰነ ደረጃ ጠግነው ሊያስቀጥሉ የተነሱ በመሆናቸው ነው። ሹሞቹ ራሳቸው በተደጋጋሚ የተናገሩት በመሆኑ አልሰማ ያሉት ጆሮዎች ይወቀሱ እንጂ አላወቅንም ነበር ማለቱ የሚያዋጣ አይሆንም። የሽግግር ሂደትና የሽግግር መንግስት ምስረታ አማራጭ የላቸውም። የወያኔን አገዛዝ ከነቁስሉና ግፉ ልንቀጥል ፈላጊ እስካልሆን ድረስ። ለዚህም ነው አዲሱ ሹም ዛሬ የተያዘውን መንገድና ምርጫ ትቶ በህዝብ ፍላጎት መሰረት መንቀሳቀስ፣ መወሰን፣ ማበር፣ ማስተባበር ቢመርጥ የተሻለ ይሆንለታል የምንለው። ሹሙ በማያውቀው ታሪክ ሊዘልፈን ሲሞክር የተደመጠ በመሆኑ እሱም አጫፋሪዎቹም የተመክሮን ድምጽ ያዳምጣሉ የሚል ከባድ ግምት ባይኖረንም መባል ያለበትን አስመዝግበን መገኘቱ ታሪካዊ ብሔራዊ ግዳጃችን ነው። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ህዝብ አዋጆች ይሻሩ። የሽግግር ሂደት ሁሉን አቀፍ በሆነ መንገድ ይጀመር። ኢትዮጵያዊነት የበላይነቱ ይጠበቅ። ከሁሉም በፊት ግን ወያኔ የጫረውን የደም መፋሰስ ለማስቆምና የጠባብ ጽንፈኞችን እንቅስቃሴ ለመግታት ትኩረት ሰጥቶ መንቀሳቀስ የግድ ይሆናል። ለአረመኔው መለስ ዜናዊ ሞት ራስን ከመድፋት የሚቀድም ግዳጅ ነው። ይህን ስንል አዲሱ ሹምና ጓደኞቹ የተኩራሩበት የበላይነት እየተነነ መሆኑን ስተንም አይደለም። ወያኔ ቀስ በቀስ ቁስሉ እያገገመ በገዋ ላይ ተንሳፎ ሲቧርቅ የከረመውን ሹም ወደሚፈልጉት አዘቅት ሊያወርዱት መድረሳቸውን ሁሉም ዜጋ ሊገነዘበውና የወያኔን የበላይነት ለማክሸፍ መነሳት ይገባዋል እንላለን። ወገንን በመጨፍጨፍ ግን የወያኔን እቅድ እናሟላለን እንጂ ፋይዳ አናገኝም። ጥላቻና ድፍረታችን ወያኔን በማስወገድ ላይ መሆን አለበት። ወያኔም ስንል ሁሉን የትግራይ ተወላጅ ከወያኔ አንድ አድርጎ መነሳቱም መደምደሙም ስህተት መሆኑን መገንዘብ አለብን። የህዝብ ድጋፍን ያጣ በስልጣን ሊቀመጥም ሊቆይም የሚችል አይደለም። የህዝብ ድጋፍ ደግሞ ከግርግር ድጋፍና ከመንጋ ሃይሃይታ የተለየ ነው። በመሆኑም የሽግግርን ሂደት በማስፈን የህዝብን ዘላቂነት ጽኑ ድጋፍ ማግኘቱ ላይ ቢተኮር ይጠቅማል ብለን እንመክራለን። ከገደሉ አፋፍ ላይ ነን። ወደ ኋላ ጎትቶ ሊያድነን የሚችለው የህዝብ ክንድና የህዝብ ድጋፍ ብቻ ነው። ኃይል የህዝብ ነው እንዲሉ ወደ አምባገነንነት መጓዙ ለወያኔ ያመቻል? አይሳካም፣ ግን ህዝብን ያርቃል። ጸረ ወያኔ ትግላችን ሳይደናቀፍ ይቀጥል። ህዝባዊ መንግስት ለኢትዮጵያ ህዝብ።